ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 2 2014 ዓ.ም ምሽት ዝግጅታችን ጀመረ። በደቡብ ክልል ደራሼ ልዩ ወረዳና አማሮ ልዩ ወረዳ አዋሳኝ አካባቢዎች የተከሰተ አዲስ ግጭት ዙሪያ ዘገባ አለን።
እዛ አካባቢ እርስ በርስ እርሳ ድንበርተኞች ናቸውና ቅዳሜ ዕለት እርሳ ላይ ይፋት ማግለውን ከማሳ ወጣ ብሎ እርሳ ማግለውን ልጅ ገደሉ። ዝኛ
ወደ እነሱ ሄዶ የሚያጠቃ የለም። አሁንም በኮሬ ክልልና ኮሬ ማታ ላይ ነው እስካሁን መጥቶ የሚያደርጉት። አንድም ቀን አራት ዓመት ሆኖ የኮሬ ማህበረሰብ ወደ ደራሼ፣ ወደ ቡርጂ፣ ወደ ኮምቶ ሄዶ አንድ ጥይት ተኩሶ አያውቅም።
የሰማችኋቸው ከሁለቱ አካባቢዎች ያነጋገርናቸው ነዋሪዎች ናቸው። የዜናው ዝርዝር በአብይ ርዕሳችን ይቀርባል። በእስር ላይ ለሚገኙ የሚዲያ ባለሙያዎች ተፈቅዶ የነበረው ዋስትና መከልከሉ፣ በትግራይ አምስት ጋዜጠኞች መታሰራቸው እንዲሁም ኦፌኮና ኦነግ በባንዲራ ምክንያት ውዝግብ ውስጥ መግባታቸው በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች። ቻችን ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ሲሳይ በምስልና በድምጽ ቅንብር፣ ሲሳይ አሸናፊ እንዲሁም ግርማ ደገፋ የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሶማሊያ 10ኛው ፕሬዝዳንት ሆነው የተመረጡት አዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ በተካሄደ የባለ ሲመት ሥነ ሥርዓት ስራቸውን በይፋ ጀምረዋል። በባለ ሲመት ፕሮግራሙ ላይ ሁለት የጎረቤት አገር ፕሬዝዳንቶች፣ ሁለት ጠቅላይ ሚኒስትሮችና 100 ዲፕሎማቶችን ጨምሮ ከ1000 በላይ እንግዶች ተሳድመዋል። እንደ አውሮፓ አቆጣጠር ግንቦት 15 የተመረጡት የ66 ዓመቱ መሐሙድ የሶማሊያን ክብር ለማስመለስ ከዓለም ጋር መልካም ግንኙነት ለመመስረትና በአገሪቱ ሰላምና እርቅ ለማምጣት እንደሚሰሩ ቃል ገብተዋል። ፕሬዝዳንቱ በንግግራቸው ሶማሊያ የአፍሪካን ቀንድ በሚያጠቃው ድርቅ የተነሳ በአሁኑ ጊዜ ለከፍተኛ ረሃብ ተጋልጣለች፣ ስለሆነም መንግስቴ በድርቁና ሌሎች የተፈጥሮ አደጋዎች ላይ የሚሰራ የተለየ መንግስታዊ አካል ያቋቁማል ብለዋል። በፕሮግራሙ ላይ የተናገሩት የኢትዮጵያው ጠቅላይ ሚኒስትር ሶማሊያን ለመገንባት ለሚያደርጉት ጥረት ሁሉ የኢትዮጵያን ድጋፍ ልገልጽሎ ዛሬ እዚህ ከፊቶ ቆሜያለሁ ብለዋል። አያይዘውም ጠቅላይ ሚኒስትሩ በሶማሊያ እስካሁን ያረጋገጥኩት ነገር ካሁን በኋላ በሶማሊያ በክልልም ሆነ በፌዴራል ደረጃ ያለ ምርጫ የሚደረግ ስልጣን ሽግግር አለመኖሩን ነው። ያ ለዲሞክራሲ ጥሩ ምሳሌ ሊሆን ይችላል በማለት በሂደቱ ደስተኛ መሆናቸውን በመግለጽ አድንቀዋል። ከተሰናባቹ የቀድሞ የሶማሊያ ፕሬዝዳንት ጋር ጥሩ ግንኙነት ያለባቸው የኬንያና የጅቡቲ ፕሬዝዳንቶችም ለአዲሱ ፕሬዝዳንት ድጋፋቸውን እንደሚሰጡ ተናግረዋል። ዚምባብዌ በዩክሬን ወረራ ከዓለም እየተገለለች በመጣችው ሩሲያ ሶስተኛው ከፍተኛ ባለስልጣን የሆኑትን የሩሲያ ፌዴሬሽን ምክር ቤት ሊቀመንበር ቫለንቲና ኢቫኖቫ ማትቬንኮ ባለፈው ሳምንት ተቀብለው ማስተናገዷ ተነገረ። ባለሙያዎች ዚምባብዌ ከሩሲያ ነዳጅና ምግብ ዘይት የምትፈልግ ሲሆን ሩሲያም በዚምባብዌ ማዕድኖች ላይ አይኗን መጣሏን ገልጸዋል። የሩሲያ ባለስልጣናት ምዕራባውያን ባገለሏቸው ሁለቱ አገሮች መካከል ያለውን የንግድ ግንኙነት እንደሚያሻሽሉ ዚምባብዌን በጎበኙበት ወቅት ተናግረዋል። በዚምባብዌ የአፍሪካ ዩኒቨርሲቲ ዓለም አቀፍ ጥናት አሌክዛንደር ሩሴሮ በሁለቱ አገሮች መካከል ያለው ግንኙነት ታሪካዊና ርዕዮተ ዓለማዊ መሰረት ያለው መሆኑን ለአሜሪካ ድምጽ ተናግረዋል። እንደ አውሮፓ አቆጣጠር በ1970ዎቹ የዛኑ ፓርቲ ለዚምባብዌ ነጻነት የትጥቅ ትግል በሚያደርግበት ወቅት ሩሲያ የጦር መሳሪያ ድጋፍ ትሰጥ እንደነበር ተገልጿል። እንደ አውሮፓ አቆጣጠር በ2008 የተባበሩት መንግስታት በዚምባብዌ ላይ ለመጣል ያሰበውን ማዕቀብ ሩሲያ ድምጽን በድምጽ በመሻር መብቷ ውድቅ ማድረጓ ተመልክቷል። አሌክዛንደር ሩሴሮ ስለዚህ ሲናገሩ እንዲህ ብለዋል።
And given the realities, Zimbabwe is perceived as a pariah state. It is perceived as an outpost of tyranny.
በአሁኑ ወቅት ዚምባብዌ ያለችበት ሁኔታ ስንመለከት ከሩሲያ ጋር ጠላትነት ባላቸው ምዕራባውያንና በዩናይትድ ስቴትስ በጭቆና አገዛዝ ከዓለም ማህበረሰብ እንደተነጠለች ሀገር ትታያለች። ስለዚህ ዚምባብዌ በታሪክም በሪዮት ዓለምም ከምዕራባውያን ይልቅ በአብዛኛው ወደ ሩሲያና ቻይና ታደላለች።
ዚምባብዌ ከ65 ከመቶ የሚሆነውን ስንዴ ከሩሲያና ከዩክሬን የምታገኝ መሆኑ የተገለጸ ሲሆን ከሩሲያው ወረራ በኋላ በአገሪቱ የዱቄትና የዳቦ ዋጋ መወደዱ ተገልጿል። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላድሚር ፑቲን ወዳጅ ብለው ለጠሩት አፍሪካ የምግብና የሸቀጥ አቅርቦት እንዲደርስ የሚሰሩ መሆኑን ማስተዋወቃቸው ይታወሳል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በካሊፎርኒያ ሎስ አንጀለስ ከተማ በተጀመረው 9ኛው የአሜሪካስ ጉባኤ ተካፋይ መሪዎች ዲሞክራሲ የምጣኔ ሀብት ትብብር እንዲኖርና እንዲሁም የጤናና የምግብ ተደራሽነት እንዲስፋፋ አሳስበዋል። ካሪቢያንን ጨምሮ ከሰሜን ምዕራብና መካከለኛው የአሜሪካ አገሮች የተውጣጡ መሪዎች ተካፋይ በሆኑበት በዚሁ መክፈቻ ጉባኤ ላይ ባይደን ባሰሙት ንግግር ቀጠናችን ትልቅና የተለያየ ወገኖችን ያቀፈ ነው። በሁሉም ነገር ላይ ሁልጊዜም መስማማት የለብንም። ይሁን እንጂ የዲሞክራሲ አገሮች ስለሆነን ልዩነቶቻችንን በመከባበርና በውይይት እንፈታዋለን ብለዋል። ይሁን እንጂ ጉባኤው በስብሰባው ላለመሳተፍ በወሰኑ የቦሊቪያ፣ ጓቲማላ፣ ሆንዱራስና ሜክሲኮ የተነሳ የሚያስፈልገውን ትኩረት አለማግኘቱ ተነግሯል። አገሮቹ በጉባኤ ላይ ላለመሳተፍ የወሰኑት ዩናይትድ ስቴትስ ዲሞክራሲ የጉባኤው መሳተፊያ ዋነኛ መስፈርት ነው በሚል ኩባን፣ ኒካራጓና ቬኔዙዌላን እንደ አውሮፓ አቆጣጠር የ2001 ዓመተ ምህረት የኢንተር አሜሪካን ዲሞክራሲ ቻርተር አያሟሉም በማለት ከጉባኤው ያገለለቻቸው በመሆኑ እንደሆነ ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩክሬን ስንዴ ለዓለም ገበያ እንዲቀርብ ለማድረግ የባህር መውጫ መክፈት በሚቻልበት ጉዳይ ላይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቱርክ አቻቸው ጋር አንካራ ውስጥ ተገናኝተው ተነጋግረዋል። ይሁን እንጂ ሁለቱም ወገኖች በዓለም ዙሪያ የተከሰተውን የምግብ ቀውስ ሊያስወግድ የሚያስችል ስምምነት ላይ አለመድረሳቸው ተገልጿል። ሁለቱ ባለስልጣናት ትናንት ረቡዕ በጋራ መግለጫ በሰጡበት ወቅት የቱርኩ ሜቭሉት ቻቭቾግሉ የዩክሬን መርከቦች የስንዴ ምርት ለዓለም ገበያ ማቅረብ የሚችሉበት ደህንነቱ የተጠበቀ የባህር መተላለፊያ እንዲከፈት አገራቸው ከተባበሩት መንግስታት ድርጅት ጋር በመተባበር እንደምትሰራ ገልጸዋል። ቱርክ እቅዱን ተግባራዊ ሊሆን የሚችል አድርጋ እንደምትመለከት የጠቆሙት ቻቭቾግሉ ይሁን እንጂ ሩሲያና ዩክሬን ከመንግስታቱ ድርጅት የሚቀርብላቸውን ጥያቄ መቀበል እንደሚኖርባቸው አሳስበዋል። ቱርክ ዝርዝሩ ላይ ለመነጋገር የሚያስችለውን ስብሰባ ኢስታንቡል ላይ ልታዘጋጅ ትችላለች ብለዋል የውጭ ጉዳይ ሚኒስትሩ። የሩሲያው ላቭሮቭ ግን ችግሩን ለማስወገድና የዩክሬን መርከቦች በወደቡ በኩል እንዲያልፉ ለማድረግ ዩክሬናውያኑ በወደቦቻቸው ዙሪያ የቀበሯቸውን ፈንጂዎች ማንሳት ወይም ለመርከቦቻቸው መውጫ ክፍት መንገዶችን ማዘጋጀት ይኖርባቸዋል ሲሉ አገራቸው ብቸኛ መፍትሄ ብላ የምታምነውን ተናግረዋል። ዩክሬን በበኩሏ ደግሞ ከሩሲያ ጥቃት ለመከላከል በሚል በወደቦቿ ዙሪያ የቀበረቻቸውን ፈንጂዎች ለማንሳት ሩሲያ በተከፈተው ቀዳዳ ገብታ ጥቃት እንደማትፈጽም ዋስትና እንድትሰጣት ትፈልጋለች። በዓለም ዙሪያ የስንዴ ገበያ እጅግ የተወደደ ቢሆንም ዩክሬን ውስጥ በሚሊዮን ቶኖች የሚቆጠር ስንዴ መውጫ አጥቶ መቀመጡ ተገልጿል። የሩሲያ ባለስልጣናት ግን የናረው የምግብ ዋጋ ከዩክሬኑ ጦርነት ጋር የሚያገናኘው ነገር በጣም አነስተኛ እንደሆነ ይናገራሉ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በስተምስራቅ በመትገኘው የሲቪዮር ዳኔትስክ ከተማ የሚደረገው ውጊያ እጅግ አስቸጋሪ ከሆኑ የጦርነት ክፍሎች አንዱ መሆኑን ገልጸው ለዶናባስ ግዛት ቁልፍና በጣም አስፈላጊ መሆኗን አስመረውበታል። ዘለንስኪ ትላንት ረቡዕ ማምሻውን ባስተላለፉት የቪዲዮ መልእክታቸው በብዙ መንገዶች የዶናባስ ግዛታችን እጣ ፈንታ የሚወሰነው እዚህ ነው ብለዋል። የዩክሬን ኃይሎች በሩሲያው የረቡዕ ከፍተኛ ጥቃት ከሲቪዮር ዳኔትስክ ከተማ ውጭ ተገፍተው እንዲያፈገፍጉ ተደርገዋል። ከቀናት በፊት የዩክሬን ኃይሎች ያደረጉት መልሶ ማጥቃት የከተማውን ከፊል ለመቆጣጠር አስችሏቸው ነበር። ይሁን እንጂ የሉሃንስክ አገረ ገዢ ሰርሄ ሃይዳይ አርቢሲ ለተባለው የዩክሬን የዜና ማሰራጫ ሩሲያ ከተማውን በአየርና በከባድ መሳሪያዎች ማውደም በመጀመሯ በዚያ መቆየቱ ትርጉም የሚሰጥ አልነበረም በማለት ተናግረዋል። ኃይላችን አሁን ከከተማ ወጣ ብለው ያሉትን አካባቢዎች በድጋሚ ተቆጣጥሯል ያሉት ሃይዳይ ይሁን እንጂ ውጊያው አሁንም ቀጥሏል። ኃይሎቻችን ሲቪር ዳኔትስክን እየተከላከሉ ነው። ሩሲያውያን ከተማውን ሙሉ ለሙሉ ለመቆጣጠር አይችሉም ማለት ግን አይቻለም ብለዋል። የማህበራዊ ሚዲያ መድረክ ትዊተር ድርጅቱን በ44 ቢሊዮን ዶላር ለቢሊየነሩ ኢላን ማስክ መሸጥ በሚቻልበት ሁኔታ ላይ ድምጽ እንዲሰጡ የባለድርሻ አክሲዮን ባለቤቶችን በመጪው ነሐሴ ወር መግቢያ ላይ ስብሰባ ለመጥራት ማቀዱን የድርጅቱ ስራ አስፈጻሚዎች ትናንት ረቡዕ ለሰራተኞቹ አስታውቀዋል። የኢላን ማስክ ጠበቆች ባለፈው ሰኞ ትዊተር ስለ ድርጅቱ የሚያስፈልገውን በተለይም የስፓም እና የሐሰት አካውንቶችን ዝርዝር መረጃ ካላቀረበ ቢሊየነሩ የግዢ ሐሳባቸውን ሊቀይሩ እንደሚችሉ አስጠንቅቀዋል። ትዊተር ኢላን ማስክ የሚፈልጉትን መረጃ ሁሉ በማቅረብ የግዢ ስምምነቱን ለመፈጸም ገንቢ በሆነ መንገድ የሥራ ግንኙነቱን እንደሚቀጥልበት አስታውቋል። ከመረጃዎቹ የተወሰኑት ሁሉንም የትዊት መልእክቶችና አጠቃቀማቸውን በተለያዩ መስፈርቶች ያሰላ ትዊተር መረጃዎችን የማህበራዊ ሚዲያዎችን ለሚቆጣጠሩ ተቋማት የሚሸጥ ቢሆንም ለኢላን ማስክ ግን ይህን አገልግሎት በነጻ የሚሰጥ መሆኑን አስታውቋል። ይሁን እንጂ የሚተላለፈው መረጃ የትዊተር ተጠቃሚዎችን የተጠበቁና የግል ምስጢሮችን የሚጨምር አለመሆኑም ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ሰኔ 2 2014 ዓ.ም. ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ቦቻሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው ያሉት። ወደ 19 የባንክ ቅርንጫፍ አለ በቦቻሌ። እና እዛ አካባቢ የንግድ ከተማ ስለሆነች ብዙ ህገወጥ የንግድ እንቅስቃሴዎች አሉ። በተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ።
የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደስ የሰማችሁት ከጥቁር ገበያ ጋር የተያያዙ ህገወጥ እንቅስቃሴዎችን ለመክታት እየተወሰዱ ባሉ እርምጃዎች ዙሪያ አነጋግረናቸዋል። በሁለተኛው አጋማሽ ይመለሳሉ። ፕሮግራማችን ከዌብ ከዋናው የሬዲዮ በቲቪ ስርጭታችን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ዘገባ እንለፍ። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ደራሼና አማሮ ልዩ ወረዳዎች አዋሳኝ አካባቢዎች ላይ ከአማሮ አቅጣጫ ይተኮሳል ባሉት ጥይት 4 ሲቪሎች መገደላቸውንና ከ15 በላይ ሰዎች መቁሰላቸውን የደራሼ ወረዳዎች ለአሜሪካ ድምጽ በስልክ ተናግረዋል። በአማሮ በኩል ደግሞ የጸጥታ ችግር ካለባቸው አቡሎ አልፋጮና ቡኒቲ ቀበሌዎች ባለፉት 3 አመታት ከ30,000 በላይ ሰው መፈናቀሉን ነዋሪዎቹ ገልጸው የተባለው ግድያ ስለመፈጸሙ ግን እንደማያውቁ የቀበሌዎቹ ነዋሪዎች አመልክተዋል። ግድያ፣ ዘረፋና ንብረት ማውደም ላይ የተሰማሩ ሲሉ ነዋሪዎቹ የከሰሷቸው ጎማይዴ የሚባል አዲስ ልዩ ወረዳ እንዲመሰረት በኃይል እንደሚንቀሳቀሱ ገልጸው ከአማሮ ልዩ ወረዳ አቅጣጫ ይተኮሳል የተባለውን ግን አጣጥለዋል። በአካባቢው ግጭት ቢኖርም ከክልሉ መንግስት አካላት ይህንን የሚያረጋግጥ መረጃ ማግኘት እንዳልቻለ ጠቅሶ ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በደራሼ ልዩ ወረዳ የሆልተ ቀበሌ ነዋሪ መሆናቸውን የተናገሩት አቶ አለማየሁ ግርማ ካለፈው ቅዳሜ ቀን ጀምሮ በሁለቱ ልዩ ወረዳዎች አዋሳኝ አካባቢዎች በተከሰከሰ ግጭት ሲቪሎች ተገልሏል ሲሉ ተናግሯል። ጉዳቱ የደረሰው ከአማሮ ልዩ ወረዳ በኩል በሚሰነዘር ጥቃት ነው ሲሉም ከሷል።
እዛ አካባቢ እርስ በርስ እርሻ ድንበርተኞች ናቸው እና ቅዳሜ ዕለት እርሻ ላይ ሳር ማጭደውን ከማሳ ወጣ ብሎ እርሻር ማጭደውን ልጅ ገደሉ። እዚህ ናሳ ቀበላቸው ተኩስ እንደተፈቱ ማሳ ላይ ያሉ ሰዎች ወፍ የሚጠብቁ ጥሎ ሲመጡ ቃጠሎ ጀመሩ። እህል መቆራረጥ በቆንጆሮ እየጨፈጨፉ እንደገና ልጆችን አባረሩ እና ማሳ ውስጥ ያለውን ጎጆ ቤቶች አሉ እንደ መኖሪያ የሚጠቀሙት ሙሉ ካወደሙ በኋላ ወደ ላይ ለመከላከያ ሰራዊቱ ሪፖርት መደረግም እዚህ ወልተ ላይ ለሰፈረው ልዩ ኃይል አካል አለ ልንስ ሪፖርት እናደርግ ኛ አዘጋጋለን ከትዛዝ እኛ ንድም አሉ። ህዝቡም እየተጠባበቀ ነበረ።
ከአማሮ ልዩ ወረዳ በኩል አስተያየታቸውን ለአሜሪካ ድምጽ የሰጡት አቶ ዳዊት ዳደ በበኩላቸውም ጥቃቱ የተፈጸመው ከአማሮ ቀበሌያት በኩል ነው ያሉትን አስተባብሏል።
አቡሎና አልፋቾ 3ቱ የኮሬ ቀበሌ ይዛት ይኖራሉ። ወደ እነሱ ሄዶ የሚያጠቃ የለም። አሁን በኮሬ ክልልና ኮሬ ማሳ ላይ ነው እስካሁን መጥቶ የሚያጠቁት። አንድም ቀን 4 አመት ሆኖ የኮሬ ማህበረሰብ ወደ ደራሼ ወደ ቡርጂ ወደ ኮምሶ ሄዶ አንድ ጥይት ተኩሶ አያውቅም። ግን ከዛ እየዘመቱ የመጡ ሁሌ ያጠቋቸዋል ያቃጥሏቸዋል ከብቶቻቸውን እጥዩስታሉ በሬከ እርሻ አስለቅቆ ይወስዳሉ እንዲያ አይነት ጥንቅ የሚፈጥሩ እዛ ያለ ጥንፈኛው የታጠቀ ኃይል እንጂ ኮሬ ይህንን አያደርግ።
ይልቁንስ አካባቢን እያተራመሰ ነው ያሉት የደራሽል ይወራን ወደ ዞንነት በኃይል ለውጣለ በማለት ታጥቆ ይንቀሳቀሳል የሚሉት ቡድን መሆኑን በመጥቀስ መልሶ ከሷል። በተጨማሪም የግድያ ወንጀል መፈጸም ንብረት የዘረፉና ያወደሙ ያሉት ጎማ አይደል ይወራ የተሰኘ አዲስ ወረዳ ካልመሰረተን የሚሉ ሌላ ቡድን ነው ሲሉም ተናግሯል።
ከሁለት ሺህ ጀምሮ የጉማይዴ ወረዳ ይሰጠን በተለይ በልዩነት ወረዳ እንፈልጋለን የሚሉ ሰዎች ናቸው። እነን ተደራጅተው የሚያደርጉት መጀመሪያ እንደ ህጋዊ ተቆጥሮን ብዙ ተጽዕኖ ያደረጉ ነበር። በኋላ በኋላ ወንጀል መሆኑ ሲታወቅ ወደ ጫካ ገብተዋል ወይ የሳደን ላይ የተለያየ ቦታ መሽጎ እንደውም ከጊዶሌ ቀበሌያት ውስጥ አይበናና ካቡራ የሚባል ቦታ ላይ መሽጎ እነን ችግር የሚፈጥሩ መሆኑን ነው የሚናውቀው። ልዩ ወረዳ ካልተሰጠን ይላሉ። እነዚህ ሶስቱ የኮሬ ቀበሌ ደግሞ እኛ ከእናት ብሔራችን ተቆርጠን ከእናንተ ጋር ልዩ ወረዳ አንፈርም የሚያሉ ናቸው። ይሄ ሁሉ ጥቃት የሚደርስባቸው ማለት ነው።
ከአማሮ ልዩ ወረዳ ሶስት ቀበሌያት ባለፉት ሶስት ዓመታት በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን አስታውሰውም ህዝቡ በችግር ውስጥ ያለ በመሆኑ በተባለ ወንጀል ውስጥ እጁን አስገባም ሲሉም ተቃውሞታል።
ወደ 30 ሺህ ይሆናል ሶስቱም ቀበሌ አጠቃላይ። እንግዲህ አልፈጮ የሚባል ቀበሌ ነው ግማሹ ተፈናቅሎ ግማሹ የነበረው አሁን ሶስቱም ቀበሌ ወደዛ ነው ያለው። ቡኒቲ አሁን ምንም ነገር በሌለበት ሙሉ በሙሉ አንድ እንኳን የሆነ ነገር ሳይቀር ቤታቸው ሁሉ ተደርምሶ 100 አመት ያፈሩት ንብረት ሁሉ ጠፍቶ አንድ አሁን በሸራ ውስጥ ነው የተወሰኑ ሰዎች ሄዶ ያደረው ያሉት። ሌላው አነብም ብሎ አልፈጮ ላይ ነው ያሉት።
በጎማይደ ከተማ እንደሚኖሩ የገለጹት የብራሽ ብሔረሰብ ተወላጅ ነኝ የሚሉት አቶ ተስፋዬ ስንታየው ከአማሮ በኩል በመንግስት የጸጥታ አካላት በሚተኮሱ ከባባር የጦር መሳሪያዎች ሰዎች ተገልሏል ሲሉ ተናግሯል።
በብሬንና በቢኬም የሚባል መሳሪያዎችና በሲናይሰር ነው እንግዲህ መንግስታዊ አካል ነው ህዝብን እርሻ ላይ ታጥቆ እንግዲህ አራት ሰው ነው የሞተው። በዚህ በሆልቴ ቀበሌ እና በአቡሎ አልፋጮ ቀጥሎም በሃይቤና ዞራም የቆሰሉ ሰዎች በአራት ቀበሌያት ውስጥ አንድ 15 ያህል ይቆስለዋል። የሞቱ ሰዎችም ኦልሬዲ አራት ናቸው። ግን ቁጥሩ ይሄ ነው ብሎ መናገር አይቻልም። እና ያው የጠፉ ሰዎችም አሉ። ማሳ ላይ ያሉ ሰብሎች በተለይ እነ በቆሎ፣ ማሽላ እና ሌሎች ሰብል የምንላቸው እንደነ ጤፍ የመሳሰሉትን ያው በማጭድ እህል ሳይደርስ ያው እንግዲህ ይህን ያህል ሁሉ ጨፍጭፎ ጨርሰዋል።
ዛሬ ከቀትር በኋላ የጸጥታ አካላት በአካባቢዎቹ በመስፈራቸው አንጻራዊ ያሉት መረጋጋት መፈጠሩና የጥይት ድምፅ ጋቢ ማለቱንም ገልጿል። በአካባቢው አለ ስለተባለው ግጭት ጉዳትና የጸጥታ ሁኔታም የክልሉ ባለስልጣናት ስልክ ስለማይመልሱ ከመንግስት አካላት ወይም ከሶስተኛ ወገን መረጋገጥ አልቻልኩም። ስለ ጉዳዩ በይፋ ተሰጠ መግለጫም ሆነ አስተያየትም የለም። ዳሩ ግን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ባውዲም ከዚህ በፊት ለቪኦኤ በሰጡት ቃለ መጠይቅ በአካባቢው የህዝቡን ጥያቄ ሽፋን በማድረግ የሽብር ተግባር እየፈጸሙ ነው ባሏቸው ቡድኖች ላይ እርምጃ የተወሰደ ነው ሲሉ ተናግሯል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ሶስቱ የሚዲያ ባለሙያዎች ተመስገን ተሳለኝ፣ ሰለሞን ሹምዬና ማዓዛ መሐመድ በ10 ሺህ ብር ዋስትና እንዲለቀቁ ተላልፎ የነበረውን ውሳኔ ፌዴራል ከፍተኛ ፍርድ ቤት ዛሬ ሽሮታል። ችሎቱ ለፖሊስ የ8 ቀናት ተጨማሪ የምርመራ ጊዜን ፈቅዷል። በተያያዘ ዜና በፌዴራል የመጀመሪያ ፍርድ ቤት የጊዜ ቀጠሮ ችሎት የቀረበው የአልፋ ቴሌቪዥን የሚባል የዩቲዩብ ሚዲያ አዘጋጅ በቃሉ አላምረው የቀረበበት ክስ መታየት ያለበት በብሮድካስት አዋጅ ወይስ በጊዜ ቀጠሮ ነው በሚለው ጉዳይ ላይ ብይን ለመስጠት ለነገ መቀጠሩን ጠበቃው ገልጸዋል። ኬኔዲ አባተ ተጨማሪ አለው።
የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ፣ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲዩብ ሚዲያ አዘጋጇ ማዓዛ መሐመድ በስር ፍርድ ቤት የተሰጣቸው የዋስትና መብት ተሽሯል። ሶስቱ የሚዲያ ባለሙያዎች የተፈቀደላቸው ዋስትና ተሽሮ ተጨማሪ የምርመራ ጊዜ እንዲሰጠው ፖሊስ ያቀረበውን ይግባኝና የተጠርጣሪዎችን የተቃውሞ ሐሳብ መርምሮ ውሳኔ ለመስጠት ለዛሬ ሰኔ 2014 ዓ.ም ተመረጠ የቀጠረው የፌደራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔውን አስተውቋል። ፍርድ ቤቱ ዛሬ በጽፈት ቤት በኩል በሰጠው ውሳኔ የፖሊስን ይግባኝ በመቀበል ሶስቱ የሚዲያ ባለሙያዎች እያንዳንዳቸው የ10000 ብር ዋስ በማስያዝ ከእስር እንዲለቀቁ በፌደራል የመጀመሪያ ደረጃ ፍርድ ቤት ጊዜ ቀጠሮ ችሎት የተሰጠውን የዋስትና መብት ውድቅ በማድረግ ለፖሊስ 8 ተጨማሪ የምርመራ ቀን መፍቀዱን የሚዲያ ባለሙያዎቹ ቤተሰቦችና ጠበቆች ለቪኦኤ ያረጋግጠዋል። በመሆኑም ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም ከ3 ሳምንታት በፊት በቁጥጥር ስር የዋለው የገበያኑ ዩቲዩብ ሚዲያ አዘጋጅ ሰለሞን ሹሚዬና ግንቦት 22 2014 ዓ.ም የተያዘችው የሮሃዋ መዓዛ መሐመድ ሰኔ 10 2014 ዓ.ም ፍርድ ቤት እንዲቀርቡ ተለዋጭ ቀጠሮ ተሰጥቷቸዋል። በተያያዘ ዜና አልፋ ቴሌቪዥን የተባለ የዩቲዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው ዛሬ ለሁለተኛ ጊዜ በፌደራል የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎት ቀርቦ ጉዳዩ ታይቷል። ጉዳዩን በስፍራው ተገኝተው የተከታተሉት ጠበቃው ታደለ ገብረመድህን የችሎቱን ውሎ ለአሜሪካ ድምጽ አብራርተዋል።
ፖሊስ ዛሬ ያቀረበው በተጨማሪ 14 ቀን ጊዜ ቀጠሮ ነበር። በተጨማሪ 14 ጊዜ ቀጠሮ የተያዘበት ምክንያት በተሰራው ስራ ላይ የምርመራ ጊዜ ስለሚቀረን ከባንክ ከብሔራዊ መረጃ ደህንነት እና ከተለያዩ መስሪያ ቤቶች የጣናቸውን ደብዳቤ ምላሽ እስከምንጠባበቅ ተጨማሪ ጊዜ ይሰጠን የሚል ነበር የቀረበው። በእኛ በኩል ያቀረብ ነው አንደኛ ፍርድ ቤቱ በመርማሪ ፖሊስ የሚቀርብለትን ተቀብለው የጊዜ ቀጠሮ ፈቃድ ሊሰጥ የሚችልበትን የህግ አግባብ የለም ወይም የህግ ድጋፍ የለውም። ምክንያቱም በብሮድካስቲንግ አዋጅ ቁጥር 12/2013 የወጣውን አንቀጽ 86 በብሮድካስት ሚዲያ አማካኝነት ለሚፈጠሩ ክሶች ቀጥታ የወንጀል ጉዳይ ሲሆን አቃቤ ህግ ክስ ይመሰረታል በሚለው እንጂ ፖሊስ የጊዜ ቀጠሮ ሊሰጥ የሚል የለውም። ሌሎችንም ፍርዶችን በተመለከተ ይመጣል የተባሉትም ከመንግስት መስሪያ ቤቶች ናቸው። ከብሔራዊ መረጃ ደህንነት ነው። እነዚህን ከባንክም ጭምር ነው። ስለዚህ እነዚህን ነገሮች ደንበኛ ሊያሸሹ፣ ሊደልዙ፣ ሊሰርዙ የሚችል አቅም የላቸውም። አባሪም ለመያዛቸውን በዋስትና ለመያዣ መቆጠር የለባቸው መያዝ የለባቸውም የሚል አቀረበ እና ፍርድ ቤቱ እንግዲህ የግራቀኛችን ክርክር ከሰማ በኋላ ይህን ጉዳይ የብሮድካስት ጉዳይ ነው አይደለም፣ ብሮድካስት አዋጅ መሰረትስ ጊዜ ቀጠሮ ሊሰጥ ይገባል አይገባም የሚሉትን ነገሮችን መርምሮ ብይን ለመስጠት ለነገ ተለዋጭ ቀጠሮ ሰጥቷል።
አልፋ ቴሌቪዥን የተሰኘው የዩቲዩብ ሚዲያ አዘጋጅ የሆነው በቃሉ አላምረው እንደሌሎቹ በቁጥጥር ስር የዋሉ ተጠርጣሪ የሚዲያ ባለሙያዎች ሁሉ ሁከትና በጥብጥ በማስነሳት ወንጀል ተጠርጥሮ አርብ ግንቦት 19 2014 ዓ.ም ከሰዓት በኋላ ነበር በፖሊስ ቁጥጥር ስር የዋለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ የምናልፈው ወደ ትግራይ ክልል ይሆናል። የትግራይ ቴሌቪዥን ባልደረቦች የሆኑ 5 ጋዜጠኞች መታሰራቸው ተነገረ። ጋዜጠኞቹ ከጠላት ጋር ተባብረዋል በሚል መታሰራቸውን ከቤተሰቦቻቸውና ከጠበቃ ያገኘነው መረጃ ያሳያል። የመቀሌ ከተማ ጽፈት ቤት በሰጠው ቃል የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያ ውጪ በወንጀል ተጠርጥረው ነው ብሏል። ሙልጌታ አጽባሃ ከመቀሌ ተከታዩን ልኳል።
በትግራይ ክልል ትግራይ ቴሌቪዥን ይሰሩ የነበሩ ተሽመጠማለውና ምስክና ሲዩም የተባሉ እንዲሁም በግምገማ ከስራ ታግደው የነበሩ ሀበን ሐለፎም ዳዊት መኮንና ኃይለ ሚካኤል ገሰሰ የተባሉ ጋዜጠኞች መታሰራቸው ነው የተገለጸው። የሀበን ሐለፎም ጠበቃ አቶ መስፍን አርአያ የተባሉ እንደገለጹት ሀበን እስካሁን ክስ እንዳልተመሰረተለት በመግለጽ ለ12 ቀናት እስር ቤት ይገኛል ብለዋል።
የተከሰሰበት ጉዳይ ከጠላት ጋር መተባበር የሚለው ነው። ያው በ2013 ዓመተ ምህረት የብልጽግና ስርዓት ከሱ ጋር በመተባበር አይነት ይመስላል ጠላት ምክንያቱም አሁን ላይ ጠላት ተብሎ እየተፈረጁ ካሉ አካላት ስለሆኑ ቤተሰቦቹ ይጠይቁታል። የመጠየቅ መብትም ስላላቸው ህግም መብቱን ስለሰጣቸው እስካሁን ድረስ ማንንም እንዳይጠይቅ ያደረገው አካል የለም፣ ያፈነውም የከለከለውም አካል የለም። የፍርድ ሂደቱ ፍርድ ቤቱ ቀዳሚ ምርመራ በሚለው ደረጃ ላይ ነው ያለውና ለሁለት ሳምንታት ሳይከሰስ ጉዳዩ በአቃቤ ህግ ሳይታይ ወይም ወንጀለኛ ተብሎ አልተከሰሰም ወይም ደግሞ ወንጀለኛ አይደለም ተብሎ አልተመዘገበም አልተዘጋም እስካሁን ሁለት ሳምንት ሙሉ መታሰሩ እኛ እንደ ቅሬታ ለፍርድ ቤቱ ያቀረብን ያለን በሳት ላይ ነው ያለነው።
ታስረው የሚገኙበት ቦታም ንጽህና ችግር አለበት ብለዋል። የነሱ መታሰርም ለጋዜጠኝነት ሙያ የሚጎዳ ነው ብለዋል አቶ መስፍን።
የጋዜጠኝነት መርህ ተከትሎ ፕሪንሲፕሉን አክብሮ የሚጓዝ ጋዜጠኛ ነው። 2013ም በብልጽግና ትግራይ ኖሮ በተቆጣጠረበት ዘመንም ያኔ 9 ቀኖችን ታፍነው እኛ በማናቀው ቦታ ታፍነው እንደነበር እናስታውሳለን። አሁንም ደግሞ ከጠላት ጋር ተባብረሃል ተብሎ አሁንም እስር ውስጥ ላይ ነው ያለውና ይህ የጋዜጠኝነት ሞያን የሚያራክስና የሚያዳክም የህዝብ አንደበት እንዳይሆን የሚያደርግ ማንም ጋዜጠኛ የስርዓት ተለጣፊ እንዲሆን የሚያደርግ ነው። በፍራቻና በስጋት እንዲኖር የሚያደርግ ነውና ይሄ ደግሞ ማንንም ማድረግ የሌለበት ማንንም ለስርዓትም ደግሞ ማክበር ያለበት የማንንም ጋዜጠኛ መብት ማክበር ያለበት ነገር ነው መሆን ያለበት ነው የሚለው።
የሌሎች የታሰሩ ጋዜጠኞች ቤተሰብና ባልደረቦች የሰጡኝ መረጃ እንደሚያሳየው እነሱም ከጠላት ጋር በመተባበር በሚል ነው ተጠርጥረው የተያዙት ብለዋል። ባለፈው አመት የኢትዮጵያ መንግስት ክልሉ ተቆጣጥሮ በነበረበት ጊዜ ፈጽመውት በተባለ ጉዳይ ነው ተጠርጥረው የተያዙት ተብሏል። ተሾመጠማለው ኃይለ ሚካኤል ገሰሰና ምስግና ሲዩም የተባሉ ጋዜጠኞች ከታሰሩ 2 ሳምንት እንደሞላቸውና ዳዊት መኮንን የተባለው ጋዜጠኛ ደግሞ እስካሁን 5 ቀናት እንደታሰረ ተነግሯል። በጉዳዩ ላይ መልስ የሰጡን የመቀለ ከተማ አቃቢ ህግ ጽፈት ቤት ኃላፊ አቶ አዲስ ገብረስላሴ በበኩላቸው የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያው ውጭ በወንጀል ተጠርጥረው ነው ብለው ከጋዜጠኞቹ በተጨማሪ በትግራይ ቴሌቪዥን የሚሰሩ ካሁን በፊትም የታገዱ የሌላ ዘርፍ ባለሙያዎች እንደሚገኙባቸው ተናግረዋል።
ዝኾነ ሰብ ስራሑ መንነቱ እንዘይ ገደስ ገብል ፈጽም ካን ለተዋሂሉ አውቁ
የሆነ ሰው ስራውና ማንነቱ የሆነ ይሁን ወንጀል ፈጽሟል ከተባለ በቁጥጥር ስር እንዲውል ህጋችን አስቀምጧል። ስለዚህ የሥራ መደባቸው ጋዜጠኞች የሆኑ እነዚህ ባለሙያዎች የተያዙት ከጋዜጠኝነቱ ሙያቸው ጋር በተያያዘ አይደለም። መደበኛ ወንጀል ፈጽማቸዋል በሚል እንጂ እንደዚህ አድርገህ አስተላልፈሃል፣ ይህንንም አስቀርተሃል፣ ይህንንም ደግሞ ቀንሰሃል የሚል ከሙያ ጋር የተያያዘ የወንጀል ጥርጣሬ አይደለም። እንደማንኛውም ሰው ወንጀል ፈጽመዋል ተብለው ተጠርጥረው ጉዳዩ ተጣርቶም እነሱ ፈጽማቸዋል ወይ አልፈጽማቸውም ተብለው ተጠይቀው ነው በቁጥጥር ስር ያሉት። እነሱም የተጠርጣሪነት ቃል ሰጥቷል ነው ያሉት። የክስ ማጣራት ሂደቱ መጠናቀቁም ተነግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አድማጮች አሁን የደረሰን አዲስ ዜና አለ። ኢትዮጵያ በአፍሪካ ዋንጫ የማጣሪያ ጨዋታ ግብጽን 2-0 አሸንፋለች። የኢትዮጵያ ብሔራዊ ቡድን የግብጽ አቻውን 2-0 በማሸነፍ በማጣሪያው የመጀመሪያውን 3 ነጥብ አግኝቷል። ባለፈው እሁድ ከማላዊ አቻው ጋር የአፍሪካ ዋንጫ የምድብ ማጣሪያ የመጀመሪያ ጨዋታውን በሊሎንግዌ ያደረገው የኢትዮጵያ ብሔራዊ ቡድን የማጣሪያ ውድድሩን 2-1 በመሸነፍ ቢጀምርም ሁለተኛ ጨዋታው ጣፋጭ ድል አስመዝግቧል። ብሔራዊ ቡድኑ በዚያው ከማላዊ ከግብጽ ጋር ባደረገው ጨዋታ ለቡድኑ ሁለቱን ጎሎች ያስቆጠሩት ዳዋ ሆጤሳና ሽመልስ በቀለ ሲሆኑ ጎሎቹ የተቆጠሩት በመጀመሪያው አጋማሽ ነው። ግብጽ ከእረፍት መልስ በብልጫ ለመጫወት ጥረት ብታደርግም የውጤት ለውጥ ማምጣት ሳትችል ጨዋታው በኢትዮጵያ 2-0 አሸናፊነት ተጠናቋል። ለቀጣዩ የአፍሪካ ዋንጫ ማጣሪያ በምድብ 4 ከግብጽ፣ ማላዊና ጊኒ ጋር የተደለደለችው ኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ ስታዲየም የሌላት በመሆኑ ነው በሜዳዋ ታደርግ የነበረውን የዛሬውን ጨዋታ ከሜዳዋ ውጪ ለማድረግ የተገደደችው። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። የኦሮሞ ፌዴራሊስት ኮንግረስ የኦነግን ሰንደቅ ዓላማ እንዳይጠቀም ኦነግ የጠየቀው በአባላቱ ጥያቄ መሰረት መሆኑን ገልጿል። ደብዳቤው በሁለቱ ፓርቲዎች ግንኙነት ላይ የሚያመጣው ተጽዕኖ ይኖራል ብለው እንደማያምኑ የኦነግ የሕዝብ ግንኙነት ኃላፊ አቶ ለሚ በኛ ተናግረው የተጻፈው ለግልጽነት ሲባል ነው ብለዋል። ኦፌኮ በጉዳዩ ላይ ምላሽ ለመስጠት ፈቃደኛ አልሆነም። ናኮር መልካ ተጨማሪ አለው።
ኦነግ አቶ ጀዋር መሐመድ በተለያዩ የአውሮፓ ከተሞች በሚያደርጓቸው ህዝባዊ ውይይቶች ላይ የኦነግን ሰንደቅ ዓላማ መጠቀም እንዲያቆሙ የሚጠይቀውን ደብዳቤ ለኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጻፈው በአባላቱ ጥያቄ መሰረት መሆኑን ገልጿል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ጀዋር መሐመድ እና ሌላኛው ምክትል ሊቀመንበር አቶ በቀለ ገርባ ከእስር ከተፈቱ በኋላ በውጭ ሀገራት ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በተለያዩ ከተሞች ውይይት ያካሄዱ ሲሆን ኦነግ ለኦፌኮ በጻፈው ደብዳቤ በእነዚህ መድረኮች ላይ የፓርቲው ሰንደቅ ዓላማ በመታየቱ ነው። ሰኞ ግንቦት 29 2014 ዓ.ም የተጻፈውና በማህበራዊ ሚዲያ ላይ በመዛወር ላይ የሚገኘውን ይህን ማሳሰቢያ ዘል ደብዳቤ ጻፉት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ሲሆኑ ደብዳቤው ለኦፌኮ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መጻፉ ተጠቅሷል። የኦነግ ሊቀመንበር አቶ ዳውድ ለኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በጻፉት ደብዳቤም የኦነግን ሰንደቅ ዓላማ የኦፌኮ ምክትል ሊቀመንበር አቶ ጀዋር መሐመድ ያላግባብ በተደጋጋሚ የተጠቀሙ በመሆናቸው ይህንን እንዲያስቆሙ መጠየቅ ይሆናል ይላል። በምርጫ ቦርድ ተመዝግቦ የሚገኘውን የኦነግን ሰንደቅ ዓላማ ከዚህ በፊት በተደጋጋሚ ሲጠቀሙ መቆየታቸውን በመጥቀስ ይህንንም ከድርጅቱ ጋር ከነበረው መከባበርና መልካም ግንኙነት የተነሳ ታግሰው መቆየታቸውን ገልጸው ነገር ግን እስካሁን ሳያቆሙ መቅረታቸውን ዘርዝረዋል። ደብዳቤው የተጻፈውም ከዚህ አንጻር መሆኑን ከግንዛቤ ውስጥ በማስገባት ከተጻፈበት ዕለት ጀምሮ የኦነግን ሰንደቅ ዓላማ በተለያዩ መድረኮች ላይ እንዳይጠቀሙ እንደሚያሳስባቸው ተስፋለን ይላል። በደብዳቤው ላይ የደረሱበትንም እንዲያሳውቋቸው ያሳስባል። ደብዳቤው በውጭ ሀገር የሚኖሩም ሆነ አገር ውስጥ ያሉ አብዛኛው የኦሮሞ ማህበረሰብ በተለያዩ ዝግጅቶች ላይ የኦነግን ሰንደቅ ዓላማ መጠቀም የተለመደ መሆኑን ጠቅሰን ደብዳቤው ከምን አኳያ ሊጻፍ እንደቻለ የጠየቅናቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ደብዳቤው የተጻፈው በኦነግ አባላት ጥያቄ ነው ይላሉ።
እጋ የሮከን ረጭ ማሊፍ ቀርባች ከንጀሩ ፊባ ሚሴንሶኒ ዳበረቲ ሆገነ ዳባረቲ
በዚህ ጊዜ ደብዳቤው ለምን አስፈለገ ለምለው የኦነግ አባላት ባላቸው ደረጃጀት ወነግርና አመራሩን ሲጠይቁ የነበረ በመሆናቸው ነው። የኦነግ ሰንደቅ ዓላማ የኦሮሞ ህዝብ መገለጫ ሲሆን ኦነግም እንደ ድርጅት ተመዝግቦበት ያለ ምልክቱ ሲሆን ኦነግ በ2017 በነበረው ጉባኤ የህዝቡ አርማ መሆኑንም በግልጽ አስቀምጧል። ነገር ግን ሁሉም የፖለቲካ ድርጅቶች የራሳቸው አርማና ሰንደቅ ዓላማ አላቸው። ሰንደቅ ዓላማ ደግሞ የራሱ ኢላማና ግብ አለው። አቶ ጀዋር የፖለቲካ ድርጅት አባል ከመሆናቸው በፊት ያኔ የማህበራዊ አንቂ በነበሩበት ጊዜ ሰንደቅ ዓላማውን አትጠቀሙ አላላቸውም ኦነግ። አሁን ግን የፖለቲካ ድርጅት አላቸው። ድርጅታቸውን የሚመስል ሰንደቅ ዓላማና አርማ ነው መጠቀም ያለባቸው።
በደብዳቤው ምክንያት በሁለቱ ፓርቲዎች ግንኙነት ላይ ሊፈጠር የሚችል ተጽዕኖ ይኖር ይሆን? አቶ ለሚ ይመልሳሉ።
ጠላያንኩን አሪሮኬን ረት ዲባ ቀባ ስቶኮሌ ህንቀቡ ጀኔል አብደና
ይህ ደብዳቤ በግንኙነታችን ላይ የሚኖር ተጽዕኖ ይኖራል ብለን አናምንም። ሁለቱ ድርጅቶች ትናንትም ዛሬም አብረው እየሰሩ ነው፣ ለወደፊቱም አብረው ይሰራሉ።
በዚህ ዙሪያ በስልክ የተጠየቁት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ምንም የሚለው ነገር የለኝም ሲሉ አጠር ያለ ምላሽ ሰጥተዋል። የኦፌኮ ዋና ጸሐፊ አቶ ጥሩ ነገምታ በበኩላቸው በዚህ ዙሪያ ምላሽ ለመስጠት ፍላጎት እንደሌላቸው ገልጸዋል።
ገባባት እማ ተላሰና ኢላል ጂሴ ያዳ ተረትከኑ ዳፊ ሄዲን ቀቡ
ባጭሩ ያንን ደብዳቤ በተመለከተ አስተያየት ለመስጠት ፍላጎት የለኝም። አንሰጥም፣ መስጠትም አስፈልጋ አይደለም። ለጥያቄያችሁ አመሰግናለሁ።
ደብዳቤው በዚህ ጊዜ የተጻፈው በአባላት ውትወታ መሆኑን ጠቅሰው በሁለቱ ለኦሮሞ ህዝብ የሚታገሉ የፖለቲካ ድርጅቶች መካከልም ግልጽነት ለመፍጠር ነው ሲሉ አቶ ለሚያክለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በተከታይ የምናልፈው ወደ ጎረቤት ሀገር ኬንያ ይሆናል። የኬንያ የሀገር ውስጥ ድርጅቶች ከለላ ካልተበጀላቸው 1000 የሚሆኑ ድርጅቶችና 10000 ሰዎች ስራቸውን ሊያጡ እንደሚችሉ የሰራተኛ ማህበራቱ አሳስበዋል። ከኮቪድ-19 ወረርሽኝ ቀደም ብሎም ቢሆን ኬንያ ውስጥ ከመርከብ ላይ እቃ በማውረድና በማጓጓዝ ላይ የተሰማሩ ድርጅቶች ከዓለም አቀፍ የመርከብ ድርጅቶች ፉክክር ገጥሟቸው ቆይቷል። ጁማ ማጃንጋ ከሞምባሳ ያጠናቀረውን ዘገባ እንግዱ ወልዴ ያቀርባል።
በሞምባሳ ወደብ ሸቀጦችን የመረከብና ወደ መዳረሻቸው የማጓጓዝ ወኪል ሆኖ የሚሰራው ፒተር ኦቲየኖ እንደሚለው ድርጅቱ አሁንም ኮቪድ-19 ካደረሰበት ጉዳት አላገገመም። አሁን የገጠመው ፈተና ደግሞ ዓለም አቀፍ የመርከብ ድርጅቶች ከዚህ በፊት እነርሱ የሚሰሩትን የሀገር ውስጥ የሸቀጥ ርክክብ ጠቅልለው በመስራት ሙሉ አገልግሎት መስጠት መጀመራቸው ነው። ኬንያ የንግድ ማጓጓዣ መርከቦች የሏትም። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት እንደሚለው የውጭ ድርጅቶች 92% የሚሆነውን የኬንያን ዓለም አቀፍ የንግድ ሸቀጦች ያጓጉዛሉ። ከዚህ በፊት የነበረው ህግ ዓለም አቀፍ የመርከብ ድርጅቶች በአገር ውስጥ ባለው የርክክብና የማጓጓዝ ሥራ ውስጥ እንዳይገቡ ይከለክል ነበር። ይህም ለአገር በቀል ድርጅቶቹ የሥራ መስክ ከፍቶ ነበር። በ2017 የነበራቸውን የፍርድ ቤት ክስ ካሸነፉ በኋላ ግን ዓለም አቀፍ ድርጅቶቹ ቃውን አገር ውስጥ ካደረሱም በኋላ የማራገፉንና የማዳረሱንም ሥራ በመጠቅለል ላይ ናቸው። የሰራተኛ ማህበራቱ እንደሚሉት የዓለም አቀፍ የመርከብ ድርጅቶች ከመጀመሪያው ጀምሮ ከደንበኞች ግንኙነት ስለሚመሰርቱ የተሻለ ተጠቃሚ ይሆናሉ። ይህም የአገር ውስጥ ኩባንያዎችን ይጎዳል። ለነርድ ንጂሩ ከኬንያ ዓለም አቀፍ የሸቀጥ አመላላሽና የመጋዘን ባለንብረቶች ማህበር
In the last 1 year, here in Mombasa, we have lost almost 50 members.
እዚህ ሞምባሳ ባለፈው አንድ አመት ውስጥ 50 ድርጅቶች ከስራ ውጪ ሆነዋል። አሁን እየሰሩ አይደለም።
ዓለም የንግድ ድርጅት አገር በቀል ድርጅቶች ከውጪ ከሚመጣ ፉክክር እንዲጠበቁ ይፈቅዳል። በኬንያ ያሉ አገር በቀል ድርጅቶች ኢፍታይ በሆነው ውድድር ተጎጂዎች ሆነናል ይላሉ። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት የዓለም አቀፍ ድርጅቶቹን ጠቅላይ አሰራር ይደግፋል። ምክንያቱም ሲያቀርብም ስራን በተደራጀና በተቀላጠፈ መንገድ ለማከናወን ይጠቅማል፣ አሰራሩም በዓለም አቀፍ ደረጃ አገልግሎት ላይ የዋለ ነው ብሏል። ነገር ግን ይላል ምክር ቤቱ የሰራተኞቹ ጭንቀት ይገባናል። ኬንያም ከስራ ውጪ የሆኑትን ለመመለስ ደንብ እንድታወጣ እንጠይቃለን ብሏል። ጊልበርት ላንጋንት ከምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት
So what we need is to have regulations that are actually able to control how this happens. That when even when it happens
ስለዚህ ማድረግ ያለብን ሁኔታውን ለመቆጣጠር ደንብ ማውጣት ነው። ያንን በመናደርግበት ጊዜ የኬንያንም ሆነ የአካባቢውን እንዲሁም የአገር ውስጥ ድርጅቶችን ጥቅም እናስጠብቃለን።
በመማሳ የሚገኙና በኮቪድ-19 ምክንያት ስራቸው ላይ ከደረሰው ኪሳራ ለመውጣት እየታገሉ ያሉት የአገር ውስጥ አመላላሽ ድርጅቶች ጭራሽ ከስራው እንድንወጣ እንደረጋለን የሚል ፍራቻ አላቸው። የአውራጅና አመላላሽ ወኪሉ ፒተር ኦቲዮኖ የሚሉት አላቸው።
We need to defend the clearing and forwarding companies that are operating
የሀገር ውስጥ አውራጅና አጓጓዥ ድርጅቶችን ጥቅማቸውን ማስከበር አለብን። ምክንያቱም እነሱ በኬንያውያን መዋለንዋይ የተቋቋሙ ናቸው።
በኬንያ የሚገኙ የመስኩ ባለሙያዎች እንደሚሉት ሀገር በቀል ድርጅቶቹን የሚጠብቅ አሰራር ከሌለ የመክሰም አደጋ ይገጥማቸዋል።
ከከታዩ ዘገባችን ደግሞ በዚህ በዩናይትድ ስቴትስ እየተካሄደ ያለውን የአሜሪካኖች ጉባኤ ያስቃኘናል። የዩናይትድ ስቴትስ የፕሬስ ነጻነትን አደጋ ላይ ጥለዋል የምትላቸውን እንደ ኩባ፣ ኒካራጓና ቬንዙዌላ የመሳሰሉ ሀገሮችን እያወገዘች እንዴት ጋዜጠኛ በመግደል ጭምር ከሚወነጀሉት እንደ ሳውዲ አረቢያ ያሉ ሀገሮች ጋር ትሰራለች የሚል ጥያቄ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቀርቦላቸዋል። በካሊፎርኒያ ሎስ አንጀለስ ውስጥ ከሚካሄደው የደቡብና የሰሜን አሜሪካ ሀገሮች ዓለም አቀፍ ጉባኤ ጎን ለጎን የጋዜጠኝነት ትምህርት በመከታተል ላይ ለሚገኙ ተማሪዎች ንግግር ባሰሙበት ወቅት ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደነዚህ አይነትና ሌሎችም ጥያቄዎች የተሰነዘሩላቸው። የዲፕሎማሲያዊ ጉዳዮች ከፍተኛ ሪፖርተራችን ሴንዲ ሴን ያጠናቀረችውን ዘገባ ዝርዝሩን አሉላ ከበደ ያቀርባል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሎስ አንጀለስ ጉባኤ ከበርካታ አቻዎቻቸው ጋር ተገናኝተው በመወያየት ላይ ይገኛሉ። ይሁን እንጂ ዩናይትድ ስቴትስ በተለይ ኩባን፣ ኒካራጓንና ቬንዙዌላን ነጥላ በጉባኤው እንዳይሳተፉ አድርጋለች። ብሊንከን በያዝነው ዓመት ብቻ በምዕራቡ ንፍቀ ክበብ በሚገኙ አገሮች 17 የመገናኛ ብዙሃን አባላት መገደላቸውን አስታውሰዋል። ከነኚህም ውስጥ 11ዱ ሜክሲኮ ውስጥ ነው የተገደሉት።
No region in the world is more dangerous for journalists. Crimes like these persist in no small part because
በዚህኛውም የዓለም ክፍል የሚገኙ ሃይማኖት ለጋዜጠኞች ይበልጥ አደገኛ ሊሆኑ ይችላሉ። እንደዚህ ያሉት ወንጀሎች በጥቂት ስፍራዎች ብቻ የተወሰኑ አይደሉም። ለዚህም ምክንያቱ ትዕዛዝ ሰጪዎችና ወንጀል ፈጻሚዎቹ ተጠያቂ ስለማይደረጉ ነው። ይህም ወንጀሎቹ ቢቀጥሉ ምንም የሚመጣ የለም የሚል መልእክት ነው የሚያስተላልፈው።
ብሊንከን የጋዜጠኝነት ሙያ ትምህርት በመከታተል ላይ ከሚገኙ ተማሪዎች ጋር በነበራቸው መድረክ ላይ የአሜሪካ የቅርብ አጋር የሆነችው እስራኤል ለምን በፍልስጤማዊ አሜሪካዊቱ ጋዜጠኛ ሽሪን አቡ አክሊህ ግድያ አልተጠየቀችም የሚል ጥያቄ ቀርቦላቸዋል።
I deplore the loss of Shireen. She was a remarkable journalist, an American citizen.
የሽሪን ህልፈት እጅግ አሳዛኝ ነው። ሽሪን ለምታውቁት ድንቅ አሜሪካዊት ጋዜጠኛ ነበረች። እና መሆኑን ተከታትለን የሆነውን ነገር አጣርተን ለማወቅ ቆርጠን ተነስተናል። እስካሁን ያ አልሆነም። የለም ይቅርታ። ይህን በተመለከተ እስካሁን አስፈላጊው መረጃ ተጠናቅቆ አልገባም።
ግድያውን አስመልክቶ CNN የቴሌቪዥን ጣቢያ የአይን እማኞችን ዋቢ አድርጎ ባቀረበው ዘገባ አቡ አክሌህ በእስራኤል ኃይሎች ሆን ተብሎ የተነጣጠረ በሚመስል ጥቃት በጥይት ተመታ መገደሏን ነው ያመለከተው። ከፍተኛ ቁጣና ተቃውሞ የቀሰቀሰውን ይህን ግድያ አስመልክቶ የቀረበውን ወንጀላ አጥብቃ ያስተባበለችው እስራኤል በበኩሏ ምርመራ እያደረገች መሆኗን ተናግራለች። በሌላ በኩል በዋሽንግተን ፖስቱ አምደኛ ጀማል ሐሾጊ ግድያ እጃቸው አለበት በሚል የሚወነጀሉትን የሳውዲውን ልዑል አልጋ ወራሽ ከዓለም እንዲነጠሉ አድርጋለሁ ብለው የነበሩት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሪያድን የመጎብኘት እቅድ እያጤኑ መሆናቸው ተዘግቧል። እርምጃው ፕሬዝዳንቱ የፕሬስ ነጻነትን መከበር በተመለከተ ያላቸው ቁርጠኝነት በተጨባጭ የሚለካበት ሌላ ፈተናቸው ይሆናል ሲሉ ባለሙያዎች ይናገራሉ።
The desire to lower gas prices is really bringing an interesting
thing. የነዳጅ ዋጋ እንዲቀንስ ለማድረግ ያለው ፍላጎት በአንድ በኩል አስተዳደሩ በሰብአዊ መብት አያያዝ የሚመራ የውጭ ፖሊሲ ለመከተል በሚያደርገውና በሌላ በኩል ደግሞ የመካከለኛ ገቢ ያለውን ዜጋ የሚያገለግል ፖሊሲ ለማራመድ ባለው ፍላጎት መካከል ለየት ያለ ውጥረት መፍጠር እየጀመረ ነው። በዩናይትድ ስቴትስ ባለመካከለኛ ገቢው ማህበረሰብ ደግሞ ለአንድ ጋሎን የነዳጅ ዘይት 4 ወይም 5 ዶላር 6ም እየደረሰ ነው እየከፈለ ያለበትን ሁኔታ አጥብቆ ነው የሚጠላው።
ባይደን ከሳውዲ ልዑል ጋር የመገናኘት ያለመገናኘታቸውን ውሳኔ በተመለከተ ለመጣው ሐሳብ ለውጥ በዓለም ዙሪያ የሚታየው የነዳጅ ዘይት ዋጋ መጨመር የከሰተው ሁኔታ አንዱ ሊሆን እንደሚችልም ባለሙያዎች ይጠቁማሉ።
እያዳመጣችሁት ያላችሁት በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ መሰናዶ ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ @ቪኦኤ አማሪክ ወይም በትዊተር #ቪኦኤ አማሪክ ላይ ታገኙናላችሁ። የዋትስአፕ ቁጥራችን 202-205-3505 ነው። ወደ ተከታዩ ዘገባችን ነው የምናልፈው። በባንኮች ላይ የተጠናቀረ ዘገባ ነው። በአንዳንድ የድንበር አካባቢ ከተሞች ውስጥ የሚገኙ የንግድ ባንኮች ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ መመሪያ የተላለፈው ከጥቁር ገበያ ጋር የተያያዙ ህገወጥ እንቅስቃሴዎችን ለመግታት እንደሆነ የኢትዮጵያ ብሔራዊ ባንክ ገዢ ለአሜሪካ ድምጽ ተናግረዋል። የሶማሌ ክልሏን የድንበር ከተማ ቶጎ ውጫሌን የመሳሰሉ አካባቢዎች ከ80 ብር በላይ ወጥቶ የነበረው የ1 ዶላር የጥቁር ገበያ መሸጫ ዋጋ ከአዲሱ መመሪያ ወዲህ የቀነሰ መምጣቱን የብሔራዊ ባንኩ ገዢ ዶክተር ይናገር ደሴ ተናግረዋል። የኢትዮጵያ ብሔራዊ ባንክ ገዢውን ያነጋገራቸው እስክንድር ፍሬው ዝርዝሩን ይዟል።
የሶማሌ ክልሏን የድንበር ከተማ ቶጎ ጫሬን ጨምሮ በአንዳንድ የድንበር ከተሞች የሚገኙ የባንክ ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ የሚያዘው የኢትዮጵያ ብሔራዊ ባንክ መመሪያ የተላለፈው ሰሞኑን ነው። ቅርንጫፍ ባንኮቹ ፍላጎትን መሰረት ያደረገ አገልግሎት ለአካባቢው ማህበረሰብ ከመስጠት ይልቅ በዋነኛነት ህገወጥ በሆነ የውጭ ምንዛሪ ግብይትን የማሳለጥ ተግባር ላይ መሰማራታቸውን ደርሰንበታል ይላል የብሔራዊ ባንክ ውሳኔ መንደርደሪያ። በስልክ ያነጋገርኳቸው የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በከተሞቹ አለ ያሉትን ህገወጥ የውጭ ምንዛሪ ግብይት በተለይ ከሶማሌ ክልሏ የድንበር ከተማ ቶጎ ጫሌ በመነሳት አብራርተዋል።
ቶጎ ጫሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው ያሉት። ወደ 19 የባንክ ቅርንጫፍ አለ ቶጎ ጫሌ እና እዛ አካባቢ የንግድ ከተማ ስለሆነች ብዙ ህገወጥ የንግድ እንቅስቃሴዎች አሉ። በተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ የተለያየ አይነት ስራ የሚሰሩ በተለይ ሶማሌላንድ አካባቢ ያሉ ሰዎች እና ከዚህ ማዶ በእኛም በኩል ካሉት ጋር ሆነው በርካታ ስራ ይሰራል። ስለዚህ አጥንተን እንደሚታወቀው ይሄ የጥቁር ገበያ ከሚወሰንባቸው ቦታዎች አንዱና ዋነኛው ቶጎ ጫሌ ነው። በነገራችን ላይ ብዙ ቦታ ላይ ዱባይም፣ አሜሪካም፣ ቱርክም የምናውቀው የጥቁር ገበያ ተመን ቢኖርም
ወሳኝ ቦታ ተጎጫሌ ላይ ነው ያለው።
ከሚወሰኑባቸው ሲባል ማለት ነው ዶክተር ይናገር?
ይሄ ለምሳሌ በጥቁር ገበያ የዛሬው $1 ዋጋ ስንት ብር ይሁን ብለው ውሳኔ ዋጋ የሚወስኑ ሰዎች አሉ። ገበያውን የተቆጣጠሩ ትልቅ አቅም ያላቸው ሰዎች አሉ። እና በዚህ መልኩ የጥቁር ገበያውን በየጊዜው ያናሩት እየጨመሩ እና በዚህ ምክንያት የዋጋ ግሽበት እና ለሌላም ችግር እየተጋለጠን ስለመጣን በደንብ ካጠናን በኋላ እነዚህን ባንኮች እነዚህ ሰዎች እንዳይጠቀሙባቸው ወሳኝ የሚባለውን ስራ የባንክ ስራ እንዲያቆሙ ስራቸው በዛው ለቶጎጫሌ ሰው የቁጠባና የመለስተኛ የባንክ ስራ እንዲሰሩ ሌላ አይነት ስራ እንዳይሰሩ ውጭ ምንዛሬ ስራ እንዳይሰሩ ብድር ማበደር ስራ እንዳይሰሩ ከመሀል ሀገርም ደግሞ ከሌሎች ባንኮች ወደዚህ ወደ ቶጎጫሌ ወደ አሉ ባንኮች ገንዘብ እንዳይተላለፍና ሌሎች እርምጃዎችን ወስደናል።
ለአዲሱ የብሔራዊ ባንክ ውሳኔና መመሪያ መተላለፍ አንዱና ዋነኛው ምክንያት በጥቁር ገበያውና በባንክ መካከለ ያለው የውጭ ምንዛሪ መሸጫ ዋጋ እየሰፋ መምጣቱ እንደሆነ ዶክተር ይናገር አስተውሏል። ውሳኔው ተግባራዊ መደረጉን ተከትሎ ግን ከወዲሁ መሻሻሎች እየታዩ መሆኑን ያስረዱት
ይህን ከማረጋችን በፊት አልሞስት $1 ወደ 82 ብር ደርሶ ነበር እዛው ትጎቻለ። የእርምጃ እንደተወሰደ ወደ 66 ብር ነው የወረደው። አሁን ደግሞ ትንሽ ከፍሏል ትናንትና ዛሬ። ይሄን የሚያረጉት እዛ ያሉ ሰዎች ይሄንን የጥቁር ገበያ የሚወስኑ ሰዎች ምንዛሬውን ይሄን ያህል እናረጋዋለን ብለው የመነጋገር ሁኔታ አለ። ዞሮ ዞሮ በእኛ በኩል ይሄንን እርምጃ ተናክረን እንቀጥላለን። ህጋዊ እርምጃ፣ አስተዳደራዊ እርምጃ እንደዚሁም ደግሞ በብሔራዊ ባንክ የሚወጡ አሰራሮችን ጨምረን እናደምረን ይሄንን የህገ ወጥ እንቅስቃሴ ለማዳከም እና ወደ ህግ አሰራር እንዲገቡ ለማድረግ ጥራት የማድረጉ አካል ነው ይሄ ውሳኔ።
አሁን ወደ 66 ገብቶ ነበር ብለውኛል። መልሶ ወደ 77 ገባ የሚሉ ሰዎችም አሉ። እርግጥ ቁጥሩ ሊያይት ይችላል።
ልክ ነው 77 ምናምን ገብቷል። አሁን አንዴ ከፍ አንዴ ዝቅ ማለቱ የኛን ሁኔታ ያያዩም ስለሆነ የሚያረጉት በመሰረቱ ይሄንን አከታተለን ሌሎች እርምጃዎችን እንወስዳለን። ዛሬም አሁን አንተ ከመደወል በፊት አንዱ የነበረ ሶሳባ በዚህ ዙሪያ ላይ ነው። እነዚህ የጎተራ ላይ ተሰማሩ ሰዎችን ጋር ማስተዳደራዊ ማለሎችን እርምጃዎችን መውሰዳችን ይቀጥላል።
የብሔራዊ ባንክ ያስተላለፈው ውሳኔ ከሶማሌ ክልሏ ቶጎጫሌ በተጨማሪ መተማና ሞያሌን በመሳሰሉ አንዳንድ የድንበር ከተሞች ተግባራዊ እንደሚደረግ ዶክተር ይናገር ጠቁመዋል። የውጭ ምንዛሪ ግብይት ከመንግስት ቁጥጥርና እየታወቀ የሚካሄደው ግን በሚታወቀው የጥቁር ገበያ ብቻ አለመሆኑን የሚጠቅሱ አንዳንድ መረጃዎች የዚህ አይነቱ ህገወጥ እንቅስቃሴ ውስጥ የገቡ የግል ባንኮች መኖራቸውን ይጠቅሳሉ። መረጃዎቹ እንደሚጠቁሙት በይፋ በሚታወቀው $1 የመሸጫ ዋጋ ላይ በድብቅ ተጨማሪ ብር በማስከፈል የውጭ ምንዛሪን በጥቁር ገበያ ዋጋና ከዚያም በላይ የሚሸጡ አንዳንድ የግል ባንኮች አሉ። መረጃው በብሔራዊ ባንክ በኩልም እንደሚታወቅ ዶክተር ይናገር ደስ ይጠቅሳዋል። እውነት ሊሆን እንደሚችልም ምልክቶች አሉ ብለዋል።
የመረጃዎቹ እኛ ጋር ደርሰዋል ያጣራናቸው ነው። በዚህ እንቅስቃሴ ውስጥ በመርመራችን መሰረት በዚህ ጎትራ ውስጥ የገቡ ባንኮች ካሉ መርመራችንን መሰረት አድርገን ግኝታችንን መሰረት አድርገን እርምጃዎችን እንወስዳለን። በምንድነው ዋናው ይሄ የሚያስቸግረው ነገር ግልጽ በሆነ ነገር አይደለም ይሄን የሚያረጉት በተደበቀ አኳኋን ነው። ወረቀት ላይ በተጻፈ በመሳሰለ ሪከርዲንግ ላይ አይገኝም። ነገር ግን በሌሎች አማራጮች በዚህ ስራ ላይ በተለይ በብዛት ተሳትፎ የሚያረጉ ባንኮች ካሉ ከባንኮቹ ጀምሮ እስከ ኃላፊዎቹ ድረስ እርምጃዎችን ለመውሰድ በእኛ በኩል የጀመርናቸው ስራዎች አሉ። እንደተባለው ግን ያልከው ነገር ትክክል ነው።
ነገሮቹ መኖራቸው እናንተም ታቃላችሁ ወይስ ያጣራችሁ ነው?
ያጣራን ነው። የተባለውን ነገር ያጣራን ነው። ምልክቶች ግን አሉ። ዘው የተባለው ነገር እውነት የሚመስሉ ምልክቶች አሉ። የበለጠ ግን በአጣርተን እርምጃ እንወስዳለን።
የብሔራዊ ባንክ ገዢ ዶክተር ይናገር ደስቴ በዚህ የስልክ ቃለ ምልልስ እንዳስረዱት እየተወሰዱ ያሉ አስተዳደራዊና ህጋዊ እርምጃዎች ጊዜያዊ ፋታ የሚሰጡ እንጂ ዘለቄታዊ መፍትሄ የሚያመጡ አይደሉም። ዘለቄታዊ መፍትሄ የሚመጣው የውጭ ምንዛሪ አቅርቦትን የሚያሻሽሉ ስራዎች በመስራት እንደሆነም ተናግረዋል። እሳቸው እንዳሉት በጥቂት አመታት ውስጥ ደግሞ ኢትዮጵያ ወደ ገበያ መር የውጭ ምንዛሪ አስተዳደር ልትገባ ትችላለች።
የዚህ የውጭ ምንዛሪ አስተዳደራችን በሂደት አሁን አይደለም በሂደት እና አንዳንድ ሁኔታዎች ሲሟሉ በቅድመ ዝግጅቶች አስፈላጊ ተደርገው ከዚህ አሁን ማኔጅድ ከሆነ የውጭ ምንዛሪ አስተዳደር ወደ ገበያ አስተዳደር ገበያ መር ሆኖ መሄድ እንዲቻል የሚያስችሉ አንዳንድ ስራዎች መሰራት አለባቸው። ያስኪውን ድረስ ግን እነዚህን አሁን ቀደም ብያነሳውልህን ጎት ስራው ላይ የተሰማሩ ሰዎችን የተለያየ አሻጥር የሚሰሩ ሰዎችን ህጋዊ እርምጃ መውሰድ
ይሄን የሚተባበሩ አካላትንም እንደዚሁ ተገቢውን ቁጣት እንዲያገኙ ማድረግ ያስፈልጋል በሚል ነው እንግዲህ ሰሞኑን እነዚህ መርምጃዎች በድንበር ከተሞች አካባቢ ወሰድ ነው።
ምንዛሬ በገበያ እንዲወሰን የሚል ተናግረዋል። ይሄ በቅርብ ጊዜ የሚሆን ነገር ነው ዶክተር ይናገራሉ?
ነው በቅርብ ጊዜ አይሆንም፣ ጊዜ ወስደን ነው ይሄን የምናየው። መቼ እንደሚሆንም ገና አይታወቅም። ምክንያቱም ይሄንን ለማድረግ የተለያዩ ነገሮች መሟላት አለባቸው። ከዚህ አኳያ ይሄ የቅርብ ጊዜ አይደለም፣ ነገር ግን የወደፊት አቅጣጫ ነው የምነግርህ። ከሁለት አመት በኋላ ከሶስት አመት በኋላ ሊሆን ይችላል። እስከዛ ድረስ ግን አንዳንድ ለዚህ የሚያስፈልጉ የቅድመ ዝግጅት ስራዎች ሊሰሩ ይችላሉ። ከዚህ አኳያ እንደ ሀሳብ እንደ አቅጣጫ ነው ይህን እያነሳው ያለሁት እንጂ አሁን የሚደረግ ነገር አይደለም።
የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዚሁ ቃለ ምልልስ የውጭ ምንዛሬ አስተዳደርን በተመለከተ እየተወሰዱ ያሉ የተለያዩ እርምጃዎችንም አብራርተዋል። ከሌሎች ባለሙያዎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሐሙስ ምሽት ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ቴክኖሎጂ ነክ ጉዳዮችን የምንቃኝበት ይሆናል። ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያ ማዕከላት 140 ሺህ ተማሪዎችን ተጠቃሚ እንደሚያደርጉ ተገልጿል። በተለያዩ ከተሞች ውስጥ የተቋቋሙት እነዚህ ማዕከላት ስለሚሰጡት ተጨማሪ እገዛ ተማሪዎቹ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢቴ ገመነን አዳሪ ሁለተኛ ደረጃ ትምህርት ቤት በተከፈተው የዲጂታል መማሪያ ማዕከል ውስጥ ካገኘናቸው ተማሪዎች አንዷ የሆነችው መና ተስፋዬ ፕሮጀክቱ ያመጣውን ጥቅም እንዴት ገልጿለች?
ብዙ ነገሮችን መስራት እንድንችል፣ ሀገራችንን ይጠቅሙ፣ ትምህርት ቤታችንን ይጠቅሙ፣ አካባቢያችን ላይ የምናያቸውን ትንሽ ፕሮብሌሞች መፍታት የሚችሉ ነገሮችን እንድንሰራ ያደርገናል። ዲጂታል በሆነ ነገር ታግዘን ትምህርታችንን እንድናስኬድ ስለሚረዳን ትልቅ አስተዋጽኦ አለው።
ሌላኛዋ ተጠቃሚ መዓዛ አበባ በበኩሏ የዲጂታል ማዕከሉ ተማሪዎችን ለቴክኖሎጂ የበለጠ ቅርብ እንደሚያደርጋቸውና የፈጠራ ችሎታቸውን ለማሳደግ እንደሚያግዛቸው ትናገራለች።
ተማሪዎች እንደመሆናችን መጠን የተለያዩ ነገሮችን ክሬት ማድረግ እንፈልጋለን። ስለተለያዩ ነገሮች ማወቅ እንፈልጋለን። በአሁኑ ሰዓት በጣም ቴክኖሎጂ እየተስፋፋበት ያለበት ጊዜ ነው። ስለዚህ ራሳችንን ከቴክኖሎጂ ጋር ለማስኬድ ትልቅ የሆነ ጥቅም አላቸው ማለት ነው።
የኢቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር የሆኑት አማኑኤል እንደሻው የዲጂታል ማዕከሉ ተማሪዎች ትርፍ ጊዜያቸውን በአግባቡ የሚጠቀሙበትና ለትምህርት አጋዥ የሆኑ ተጨማሪ መረጃዎችን የሚያገኙበት እንደሆነ ይናገራሉ።
በተጨማሪ ሰዓት ልጆች ያው ከትምህርታቸው ውጪ በማታ አገልግሎትም እና ከ10 ሰዓት በኋላ ደግሞ እስከ የሚፈልጉት ሰዓት ድረስ ልጆች የሚሰጣቸውን አሳይመንቶች፣ የሚሰጣቸውን የትምህርት አይነቶች፣ የሚሰጣቸውን አዳዲስ ኮዶችና አዳዲስ ፕሮግራሞች መስራት ሲፈልጉ ቴክኖሎጂውን ተጠቅመው መስራት እንዲችሉ የሚያደርጋቸው ነገር ነው።
ኢትዮ ቴሌኮም እነዚህን ዲጂታል የመማሪያ ማዕከላት ለማቋቋም ከ45 ሚሊዮን ብር በላይ ወጪ ያደረገ ሲሆን ሁሉም አስፈላጊ የሆኑ መገልገያዎችና ቁሳቁሶች እንደተሟሉላቸው የኢትዮ ቴሌኮም የኮሙኒኬሽን ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል።
የተለያዩ ፋሲሊቲዎች አሏቸው፣ ኮምፒውተሮች፣ ፕሪንተሮች፣ ለዛ ደግሞ መጠቀም እንዲችሉ ደግሞ የሚያስፈልጉ ወንበርና ጠረጴዛዎች፣ በዋነኛነት ደግሞ ለእያንዳንዱ ሴንተር ደግሞ 11 ሜጋቢት ፐር ሰከንድ የሆነ ፊክስድ ብሮድባንድ ኢንተርኔት አላቸው ማለት ነው።
በዲጂታል ማዕከሉ ባለው ፈጣንና ያልተገደበ የኢንተርኔት አገልግሎት በመጠቀም ለትምህርት አጋዥ የሆኑ መረጃዎችን ለመፈለግና ተጨማሪ የኦንላይን መጽሐፍትን ማንበብ እንደሚችሉ ተማሪዎቹ ይገልጻሉ።
ላይብረሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አስተማሪዎች ክላስ ውስጥ ከሚሰጡ በተጨማሪ ወይም ከሀገራችን ካሪኩለም በተጨማሪ ማወቅ የሚፈልጋቸው ነገሮች ተጨማሪ ነገሮችን ለማግኘት እንደዚህ አይነት መጽሐፎችን በቀላሉ አክሰስ ስለሚሆንልን ማንበብ እንችላለን። አስተማሪዎችም ከተለያዩ ከኦንላይን በኦንላይን በመታገዝ የተለያዩ ነገሮችን ጨማምሮ ይሰጡናል። የእኛም ኖሌጅ በዛው ልክ በጣም እየጨመረ ይሄዳል ማለት ነው። አስተማሪዎቻችን በነፃነት የሆነ አክሰስ እንዳለን ስለሚያውቁ እንደዚህ አይነት መጽሐፍ አንብቡ ብለው ሸር ያደርጉልናል። የመማር ማስተማር ሂደቱን የበለጠ አክቲቭ ያደርገዋል።
በትምህርት ቤቶች ዲጂታል የመማሪያ ማዕከላትን ማቋቋም ተቋሙ ሀገራዊ ኃላፊነቱን ለመወጣት ከሚያከናውናቸው ፕሮጀክቶች አንዱ እንደሆነ የሚገልጹት አቶ መሳይ ውብሸት የፕሮጀክቱ ዓላማም ተማሪዎችን ለዲጂታል ዓለሙ ማዘጋጀትና የመረጃ አቅርቦት እንዲያገኙ ማስቻል ነው ብለዋል።
ተማሪዎቻችን በነኚህ ማዕከላት ውስጥ በመገኘት የኢንፎርሜሽን አክሰስ እንዲኖራቸው ፕላስ ይሄንን ኢኒሼቲቭ ስንወስድ የዲጂታል ዲቫይዱን ወይም ደግሞ በዲጂታሉ ዓለም ላይ ያለውን ልዩነት ክፍተት ከማጥበብ አንጻር ተማሪዎቻችን የመረጃ አቅርቦት እንዲያገኙ ማስቻል ነው ትልቁ ዓላማ። ይሄ መረጃ ተማሪዎቻችን ከሌሎች ዓለማት ጋር ዓለም የሌላ ዓለም ተማሪዎች ወይም ደግሞ በሌላው ኮንቲኔንቶች ላይ ያሉ ተማሪዎች የሚያገኙአቸውን መረጃዎች በቅርበት ማግኘት እንዲችሉ በሚማሩባቸው ሰብጀክቶች ዙሪያ በተለያዩ ተሞክሮን በሚፈልጉ ነገሮች ላይ የቢዝነስ አይዲያዎች ላይ የፈጠራ ስራዎች ላይ የበለጠ ተነሳሽነት ኖሯቸው የሚፈልጉትን መረጃ አግኝተው መስራት መሻሻል መለወጥ እንዲችሉ ማስቻል ነው የሚሆነው ማለት ነው።
የዲጂታል ማዕከላቱ ተማሪዎች በዲጂታል ቴክኖሎጂ የተደገፈ ትምህርት እንዲያገኙ ከማገዛቸውም በላይ በትምህርት ቤቶች ያለውን የኮምፒውተር እጥረት በመቅረፍ ለተማሪዎች ተግባር ተኮር የሆነ ትምህርት ለመስጠትና ፕሮግራሞችንም ለመፍጠር እንደሚያስችሉ ይታመናል።
እንደሚታወቀው አዳልት ትምህርት ነው ያለነው ብዙ ነገር መፍጠር የሚችሉ አይምሮች ነው እዚህ ትምህርት ነው ለምሳሌ ቴክኖሎጂ በቀለብን ቁጥ ደግሞ ብዙ ነገሮችን መፍጠር እንችላለን ብዙ ነገሮችን መስራት እንችላለን። ተማሪዎችም ያላቸውን ፍላጎት ለማውጣት እድሉን አላገኙም። አሁን ግን እንደዚህ አይነት አክሰስ በሚኖርበት ጊዜ ቅርብ ነው ፍላጎቱ ካላቸው መስራት ይችላሉ። ስለዚህ በዚህ ረገድ በጣም ይጠቅመናል። እነዚህን ተጠቅመን የተለያዩ አፖችን ክሬት ለማድረግ ሊሆን ይችላል የተለያዩ ቪዲዮዎችን ለማየት እነዚህ ኮምፒውተሮች ለተማሪዎች በጣም ትልቅ ፋይዳ አላቸው ማለት ነው።
በሚፈልጉት የውቀት ዘርፍ እንዲሰማሩ ያደርጋቸዋል። ለምሳሌ በአርቲፊሻል ኢንተለጀንስ ሊሆን ይችላል፣ በፕሮግራሚንግ ሊሆን ይችላል፣ በኮዲንግ ሊሆን ይችላል። የተለያዩ ኮዶች ሶርስ ኮዶችን እየተጠቀሙ ከኢንተርኔት ላይ በመተጋገዝ መጻፎችን በማውረድ ፕሮግራሞችን መስራት እንዲችሉ የላይብረሪ ተቀምናል ማለት ነው።
ኢትዮ ቴሌኮም የትምህርት ዘርፉን በቴክኖሎጂ ለማገዝ ወደፊትም የተለያዩ ስራዎችን ለማከናወን እቅድ እንዳለው አቶ መሳዩ ብሸት ተናግሯል።
አሁን መነሻችን ነው፣ ህልማችን በጣም ሰፊ ነው። በነገራችን ላይ እንዳልኩ የስማርት ለርኒንግ ሴንተር ለማድረግ ነው ፕላናችን እዛ ቦታ ላይ እና የኤክስፓንሽን ስራዎች በቀጣይነት ፕላን እያደረግን በጀት እያደረግን የምንሰራባቸው ነው የሚሆነው። እውቀትን ማግኘት መካፈል የሚችልባቸውን ሁኔታዎች እናመቻቻለን። ፕላስ ደግሞ ተጨማሪ ለዚህ ያንን ሊያግዙ የሚችሉ የኢቡኮችን ሪሶርሶችን አቬል እናደርጋለን። ከዛ ደግሞ ይሄንንም ደግሞ ስማርት ክላስሩም ሊያግዙ የሚችሉ የቨርቹዋሊ ተማሪዎች እኩል ሆነው ከሌሎች ዓለም ጋር የሚፈልጓቸውን እውቀቶች ማካፈል የሚችሉ ሪሞት ላይ የሚሰጡ የትምህርት ፕላትፎርሞችንም የትምህርት መስጫ ፕላትፎርሞችንም አብሮ የያዘ እንዲሆን አድርገን ለማስፋት ነው እንግዲህ ፕላን እያደረግን ያለነው።
ኢትዮ ቴሌኮም የዲጂታል መማሪያ ማዕከላት ከከፈተላቸው 66 ትምህርት ቤቶች መካከል 18ቱ በአዲስ አበባ ሲሆኑ 48ቱ ደግሞ በተለያዩ ክልሎች ይገኛሉ። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በየቀኑ ከሰኞ እስከ እሁድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን መሰናዷችንን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየት ካላችሁ ወይም በተለያዩ መሰናዶቻችን ውስጥ ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮች ለምሽቱ ያዝናቸው መሰናዶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ተቆየችው ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ። ነገ በሌሎች ፕሮግራሞች እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። ደህና እደሩ። Thank you.